የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ አድማጮቻችን። ለዛሬ ከያዝናቸው ጥንቅሮች መካከል የተወሰኑትን ቀንጭበን እናሰማችሁ። የቀድሞው የኢትዮጵያ ፕሬዚዳንት ዶክተር ነጋሶ ጊዳዳ የቀብር ስነ ስርዓት ተፈጽመዋል።
ዛሬ እነሱ በሕይወት እያሉ ያጡትን ክብርና ሞገስ እሱ በሞቱ አግኝቷል። ለእግዚአብሔር ምስጋና ይግባ።
ከስራ አጋሮቻቸውና የቅርብ ጓደኛቸው መካከል አንዱ የሆኑት አቶ አስራ ጣሴን ነው ያሰማናችሁ። ቆየት ብለን ዝርዝሩን ይዘንላችሁ እንመለሳለን።
ጠቅላይ ሚኒስትር አብይ አህመድና የሕክምና ባለሙያዎች በሳምንቱ መገባደጃ ላይ ውይይት አድርገዋል።
እዚህ ላይ ነው ልትረዱን እና ልታግዙን የሚገባ። እኛ የተሰበረ ልብ እንጠግናለን ብለን የእኛ ልብ ከተሰበረ ቆየ።
በውይይቱ ላይ አስተያየታቸውን ካቀረቡት የሕክምና ባለሙያዎች መካከል የአንዷን አስተያየት ነው የሰማነው። ከአፍታ ቆይታ በኋላ ሙሉ ዘገባውን ይዘን እንመለሳለን።
እነኝህንና ሌሎች ዘገባዎችንም ይዘናል። አብረናችሁ የምናመሸው ሀብታሙ ስዩም እንዲሁም እኔ ጽዮን ግርማ ነን። ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዩናይትድ ስቴትስ በሺዎች የተቆጠሩ ወታደሮች፣ አውሮፕላን ተሸካሚ መርከብ፣ አጥቂ አውሮፕላኖች ያካተተ ግብረ ኃይል ወደ መካከለኛው ምስራቅ አንቀሳቀሰች። የብሔራዊ ጸጥታ አማካሪው ጆን ቦልተን እንደተናገሩት ወታደራዊ ግብረ ኃይል የሚሰማራው በአካባቢው ከኢራን ጋር በተያያዘ እየተባባሱ ላሉት ብዛት ያላቸው አስጊ ሁኔታዎች ፍንጮችና ማስጠንቀቂያዎች ምላሽ ለመስጠት ነው ብለዋል። ቦልተን ትናንት በሰጡት መግለጫ ዩናይትድ ስቴትስ በራሷም ሆነ በአጋሮቿ ጥቅሞች የኢራን አገዛዝ አንዳች ጥቃት ቢያደርስ የማያወላውል አጸፋ እንደሚገጥመው ግልጽ መልእክት ለማስተላለፍ ነው ሲሉ አስታውቀዋል። ዩናይትድ ስቴትስ ከኢራን አገዛዝ ጋር ጦርነት እንደማትፈልግ የገለጹት ቦልተን፣ ይሁን እንጂ ኢራን በመደበኛ ሰራዊቷም ይሁን በወኪሏ በአብዮታዊ ዘብ ቡድን አማካኝነት ለምታደርሰው ማናቸውም ጥቃት ምላሽ ለመስጠት ዝግጁ ነን ብለዋል።
የቻይና ተደራዳሪዎች ወደ ዩናይትድ ስቴትስ ተጉዘው ቀጣዩን የንግድ ድርድር ለማካሄድ እየተዘጋጁ መሆኑን የቻይና የውጭ ጉዳይ ሚኒስቴር አስታወቀ። ቻይና ይህንን ያስታወቀችው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሂደቱን ከመጠን በላይ መጓተቱ ከቻይና በሚገቡ የብዙ መቶ ቢሊዮን ዶላር ሸቀጦች ላይ ከፍተኛ ቀረጥ እንጥላለን ብለው መዛታቸውን ተከትሎ ነው። ትራምፕ አዲስ ታሪፍ ስላሉት የበለጠ መረጃ ለማግኘት እየሞከርን ነው ሲሉ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጌንግ ሹዋንግ አመልክተዋል። በዚህ ሳምንት ወደ ዋሽንግተን ከሚጓዙ ተደራዳሪዎች መካከል ዋናው ተደራዳሪ የሆኑት ምክትል ፕሬዚዳንቱ ሊዩ ሂ ይኖርበት እንደሆነ ግልጽ አልተደረገም።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ዛሬ ሰኞ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ተገናኝተው ይወያያሉ። ሁለቱ የሚነጋገሩት የሁለቱ ሀገሮች ግንኙነት በቬንዙዌላ ቀውስ ምክንያት ውጥረት ውስጥ በገባበት በአሁኑ ወቅት መሆኑ ነው። ፖምፒዮ ከሚስተር ላቭሮቭ ጋር ፊንላንድ ውስጥ ተገናኝተው ከመነጋገራቸው አስቀድሞ ሲናገሩ ሩሲያ ቬንዙዌላው ጉዳይ ውስጥ ገብታ ማመሷ እንድታቆም እፈልጋለሁ ብለዋል። የውጭ ጉዳይ ሚኒስትር ፖምፒዮ ትናንት እሁድ ለፎክስ ኒውስ ቴሌቪዥን በሰጡት ቃል ለላቭሮቭ የምነግራቸው ፕሬዚዳንቱ ለመላው ዓለም የነገሩትን ነው። ሁሉም አገሮች ሩሲያን ጨምሮ ከቬንዙዌላ መውጣት እንዳለባቸው ነግራቸዋለሁ። ማንም ቬንዙዌላን እንዲበጠብጥ አንፈልግም ብለዋል።
የሰው ዘር በአድራጎቱ በዓለም ብዝሃ ሕይወት ጉዳት እያደረሰ ነው ሲል ያስጠነቀቀው የተባበሩት መንግስታት ድርጅት ሪፖርት ችግሩን ለማስተካከል ጊዜ ቢኖርም ያን ለማድረግ ግን ሁኔታውን እንዳለ የሚቀያየር እርምጃ እንደሚያስፈልግ አሳስቧል። ዛሬ የመንግስታቱ ድርጅት ያወጣው ሪፖርት ብዛት ካላቸው ሀገሮች የተውጣጡ 450 ተመራማሪዎች ያካሄዱትን ጥናት መሰረት ያደረገ ነው። 1 ሚሊዮን የእጽዋት የነፍሳት እና የእንስሳት አይነቶች ብዙዎች በተወሰኑ አስርቶች ጊዜ ውስጥ ጨርሶ የሚጠፉበት አደጋ ተደቅኗል ሲል ሪፖርቱ አስጠንቅቋል። ሰው የምድራችንን ብዝሃ ሕይወት የሚያምንባቸውን 5 ዋና ዋና ተግባራት ሪፖርቱ ሲዘረዝር የእኛ እንስሳትና የእንስሳትና የእጽዋት ተፈጥሯዊ መኖሪያዎችን ወደ እርሻዎችና ከተሞች መቀየር ከመጠን ያለፈ የአሳ ማጥመድ እንቅስቃሴ ከአድራጎቶቹ መካከል ተጠቅሰዋል። የአየር ንብረት ለውጥ የሚያስከትሉት የከርሰ ምድር ምንጮችን ለነዳጅ መጠቀም፣ አየርና ውሃን መበከል እንዲሁም አካባቢ በቀል እጽዋትና እንስሳትን በመጤ እንስሳትና እጽዋት እንዲገፉ እድል መስጠትም ሌላው ምክንያት እንደሆነ የተባበሩት መንግስታት ድርጅት ሪፖርት በዝርዝር አስፍሯል።
አድማጮቻችን ለሰዓቱ ያዝናቸው ዜናዎች የሰማችኋቸው ነበሩ። ለምሽቱ ወደ ያዝናቸው ጥንቅሮች እንሻገራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ኢትዮጵያን በፕሬዝዳንትነት ያገለገሉት ዶክተር ነጋሶ ጊዳዳ የቀብር ስነ ስርዓታቸው ተፈጽሟል። በሽኝታቸው ላይ የመንግስት ባለስልጣናትና በሙያና ህይወታቸው የሚያውቋቸው ሰዎች ተገኝተዋል። ቀጣዩ ዘገባ ሽኝታቸውና ተያያዥ ጉዳዮችን ይዳስሳል።
በቅርብ የሚያውቋቸው ለደቂቃዎች ብቻ ያገኙዋቸው ሁሉ ተመሳሳይ ነገር የሚናገሩላቸው፣ ትህትናቸውን፣ ሰው አክባሪነታቸውን የሚመሰክሩላቸው አባት ትናንት ተሸኙ። ከለውጡ በፊት የነበሩ የኢትዮጵያ መሪዎች ያሳደሩባቸው ጫና ውጤትም የታሰበው ሳይሆን ተቃራኒው መሆኑ በትናንትናው ስነ ስርዓት ታይቷል። ከ1987 ዓ.ም ጀምሮ ወደ 7 ዓመታት ለሚጠጋ ጊዜ በፕሬዝዳንትነት ያገለገሉት ነጋሶ ያንን ኃላፊነት የለቀቁት ከዚያን ጊዜው ጠቅላይ ሚኒስትር መለስ ዜናዊ ጋር በተፈጠረ የሐሳብ ልዩነት ነው። በትናንትናው የቀብር ስነ ስርዓት ላይ እንደተነበበው ታዲያ የተለየ ሐሳብ ማራመዳቸውን፣ ከስልጣን መልቀቃቸውን ተከትሎ ጫናዎችና በደሎች ደርሰውባቸዋል። በሚያፈስ ቤት ኑረዋል። በህዝብ ማመላለሻ ታክሲ ብሎም በእግር ለመጓዝ ተገደዋል። ትናንት በቀብር ስነ ስርዓቱ ላይ የተገኙ አንዳንድ ተናጋሪዎች እንደገለጹት ታዲያ በነጋሶ ላይ የደረሰው በደል ከለውጡ በፊት በኢትዮጵያ የነበረውን የፖለቲካ ሁኔታ ያሳያል። በደሉን የፈጸሙት ፖለቲከኞች በህይወት እያሉ ነጋሶ እንደዚህ በታላቅ ክብር መሸኘታቸው መጽናኛ እንደሆናቸውም እነዚሁ የቅርብ ወዳጆቻቸው አስረድተዋል። ዶክተር ነጋሶን ከወጣትነት እድሜ ጀምሮ የሚያውቋቸው የቀድሞው የአንድነት ፓርቲ ዋና ጸሐፊ አስራጣሴ ከነዚህ አንዱ ናቸው።
ጨካኝና አምባገነን መሪዎቻችን ዶክተር ነጋሶ በመርህ በሐሳብ ከተለያቸው በኋላ እንዳጉላሉትና እንደጎዱት ሁሉ ሞቱንም ርካሽ የማይረባና እርባነ ቢስ ሊያደርጉ የነበራቸው ተስፋ ከሽፏል። ዛሬ እነሱ በሕይወት እያሉ ያጡትን ክብርና ሞገስ እሱ በሞቱ አግኝቷል። ለእግዚአብሔር ምስጋና ይግባ።
እናም እውነተኛው ሰው ነጋሶ ሌብነትን የሚጠየፉት፣ ዘረፋን የሚሸሹት ነጋሶ የበርካቶችን ተቀባይነት እንዳገኙ እንደዚህ በክብር ተሸኙ። ከለውጡ በፊት የነበሩት የኢትዮጵያ ገዢዎችና እሳቸው ግን ወዲህና ወዲያ ነበሩ። ለዶክተር ነጋሶ በፕሬዝዳንትነት የቆዩበት የ6 ዓመት ከ7 ወር ጊዜ ራሱ የሚያስደስት የሚያሰራም አልነበረም። ከፕሬዝዳንትነት የለቀቁ ሰሞን በመኖሪያ ቤታቸው ያነጋገርኳቸው ነጋሶ የ6 ዓመት የባከነ ጊዜ መስሎ ይሰማኛል ያሉትን አስታውሳለሁ። የበዛ ትህትናቸው፣ እንግዳ ተቀባይነታቸው ሲታይ ግን በፕሬዝዳንትነት ያገለገለ ገና ከቤተ መንግስት የወጣ ሰው አይመስሉም ነበር። ከመቀመጫቸው ተነስተው ኩኪስ የሚያስይዙት፣ ቆሎ የሚያዘግኑት፣ ሻይ የሚቀዱት ነጋሶ በፖለቲከኞች ብቻ ሳይሆን በሌሎች አባወራዎች መለኪያም ትሁት የሚባሉ ሰው ነበሩ። ይህ ብቻ ግን አይደለም። በፕሬዝዳንትነት ባገለገሉበት ወቅት በቤተ መንግስት አብራቸው ትኖር የነበረችው ልጃቸው ተሊሌ ከእርሳቸው ገቢ ጋር የማይጣጣም ህይወት እንዲኖራት እጅግ ውድ የሚባል ትምህርት ቤት እንድትገባም አላደረጉም። ተሊሌን ሳንፎርድ እናስገባለህ የሚሉኝ ባለስልጣናት አሉ፣ እኔ ግን ልጄን የማስተምረው በአቅሜ ነው ብለውኛል በወቅቱ ስለዚሁ ሲናገሩ። ከለውጡ በፊት የነበሩት የኢትዮጵያ መሪዎች በነጋሶ ላይ የፈጸሙት በደል ከፖለቲካ ልዩነት በዘለለ በእነዚህ አመለካከቶቻቸው ላይ ጭምር የተፈጸመ መሆኑን የሚያምኑ ጥቂቶች አይደሉም። የነጋሶ አመለካከትና አቋም ትክክለኛ እንደነበረ ደግሞ ትናንት በቀብር ስነ ስርዓቱ ላይ የተናገሩ ሁሉ ምስክርነታቸውን ሰጥተዋል። ፕሬዝዳንት ሳህለወርቅ ዘውዴ ከነዚህ አንዷ ነበሩ።
አንጋፋ ፖለቲከኛ እንዲሁም የታሪክ ምሁሩ ዶክተር ነጋሶ ጊዳዳ ለእምነትና ለህሊና መኖርን አሳይተውናል። የግል ጥቅም ሀብት ለእርሳቸው ምንም እንዳልነበረ በኑሯቸው አሳይተዋል። ቀደም ሲል በመዝሙሩ እንደሰማነው የዓለም ሀብቶች ዛሬ ታይተው ነገ ይጠፋሉን ጠንቅቀው ያወቁ ትልቅ ሰው ነበሩ። ለህሊና መኖርን ለእምነትም መኖርን አሳይተውናል። ችግር ሳያሸንፋቸው ወደፊት ተራምደዋል። ከህዝብ ወግነው ፍቅርና ተቀባይነትን አትርፈዋል።
ትናንት በአዲስ አበባው ሚሊኒየም አዳራሽ እንደዚሁም በጴጥሮስ ወጳውሎስ በተካሄደው የቀብር ስነ ስርዓት ላይ ወዳጅ ዘመዶቻቸው አድናቂዎቻቸውና ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናት ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሳምንቱ ማጠናቀቂያ ቀናት ጠቅላይ ሚኒስትር አብይ አህመድና ቁጥራቸው ከ3000 በላይ የተገመተ የህክምና ባለሙያዎች አዲስ አበባ ላይ ተወያይተዋል። በውይይቱ በስራ ላይ ያሉ የህክምና ባለሙያዎችና እጩ የህክምና ባለሙያዎች ደረሱብን ያሏቸውን አስተዳደራዊ በደሎች፣ የአሰራር መሰናክሎች፣ የደህንነት ስጋቶችና ጥቅማ ጥቅምን የሚመለከቱ ጉዳዮችን አቅርበዋል።
እኛ ልጆቻችንን ዛሬ ያከምናቸውን ልጆች እቃ የለም እባካችሁ ዛሬ አመት ተመልሳችሁ ነው፣ ባለሙያው አለ፣ ሆስፒታሉ አለ፣ ግን ምን እናርጋችሁ ብለን የዛሬ አመት ሲመጡ ኦፕራብል የነበረው የልጆቹ ኬዝ ኢንኦፕራብል ሆኖ ይመጣ። ያንን ለማድረግ አይኖ ሀገሪቷ ብዙ ችግር አለ። ይሄ ብቻ አይደለም ችግር፣ ግን ፕራዮሪቲ እናንተ ትልልቅ ፊገር ላይ ያላችሁ የሀገሪቷ ትልልቅ ባለስልጣናት እዚህ ላይ ነው ልትረዱን እና ልታግዙን የሚገባው። እኛ የተሰበረ ልብ እንጠግናለን ብለን የኛ ልብ ከተሰበረ ቆይ። ስለዚህ ሆስፒታል
ላይ የሚሰራ ባለሙያ ለሁለት ሰዓት የሚያርፍበት ክፍል ምን አይነት ነው? መሬት እያነጠፈ የሚተኛ ባለሙያ ነው ያለው። ሌሊቱን እዛ አድሮ የአመት በዓል ቀን እዛ ውሎ ሰውን ሲያክም መደብደብ ያለበት ለምንድን ነው? መደብደብ አይደለም መሰደብ ያለበት ለምንድን ነው?
ጠቅላይ ሚኒስትር አብይ በበኩላቸው የደሞዝና የመሰል ክፍያዎችን በተመለከተ የህክምና ባለሙያዎቹ ሚና በክፍያ የማይተመን መሆኑን ጠቅሰው ከክፍያ መሻሻል ይልቅ በስራቸው ማግኘት የሚገባቸው ሰብአዊ እርካታና የጀግና ክብር ከፍተኛውን ስፍራ ሊይዝ እንደሚገባ መክረዋል።
ህክምናን ገንዘብ ማግኛ፣ ህክምናን ዝና ማግኛ አርገን ካሰብን ዋና ኮር ሜሴጅ የሆነውን ሰው መርዳት ኮምፕሮማይዝ እናደርጋለን። የእናንተ ዋናው ነገር ሰው መርዳት ራስን መስጠት ነው፣ ሰውን ማዳን። ለዚህ ስጦታ ምንም አይነት ክፍያ ቢከፈላችሁ በሰራ ነው ልክ ሊባል አይችልም። ህይወት እያዳናችሁ ህይወት ለሚያድን ሰው ምንድን ይከፈላል? እናንተ በቅንነት ስታገለግሉና ስትሰሩ ሊያልፍ የነበረን ሰው እያዳናችሁ፣ በእናንተ ደግሞ ስህተት የሰው ህይወት እያለፈ፣ በሁለቱም መንገድ ቅጣቱም ሽልማቱም አስቸጋሪ ነው የሚሆነው። እኔ ለህክምና ሙያተኞች ውለታቸው በገንዘብ ይከፈላል ብዬ አላምንም። የእኛም ሌላ ዓለም ያለው ውለታችሁ የጀግና ክብር፣ ሀገር የሚወድ ሀገር የሚያገለግል ክብር፣ ሲስተማቲካሊ ልክ እንደ ወታደር ለተባለው የመስጠት ስራ ይኖርብናል።
ባለሙያዎቹ ከዩኒቨርሲቲዎች ከወጡ በኋላ በወጪ መጋራት ህግ መሰረት የትምህርት ማስረጃቸውን ለማግኘት እስከ 400,000 ብር የሚከፍሉበት አሰራር እንዲቀር መወሰኑን ለታዳሚያኑ አብስረዋል። የህክምና ባለሙያዎችን ደህንነት በተመለከተ ደግሞ ይህንን ብለዋል።
ከጥበቃ ጋር ተያይዞ እንደበደባለን፣ የሚሰድቡን አሉ። አጠፋችሁ ብሎ ሲያስቡ እዚያው ፍርድ የሚሰጡ ሰዎች አሉ። ላላችሁት ይህን በጋራ ካልሰራ ነው በስተቀረ በአዋጅ ልናቆም አንችል። አይዘንሃወር የሚባል የአሜሪካ ፕሬዚዳንት በአንድ ወቅት እንደዚህ አይነት ጥያቄ ቀርቦለት መንግስት 100% ክልከላ ጥበቃ ማድረግ የሚችለው ወህኒ ቤት ላስገባቸው ሰዎች ብቻ ነው ብሎ መልሶ ነበር። ውጭ ባለን ኢንተራክሽን እያንዳንዱ ዜጋ ኃላፊነት ተሰምቶት ኃላፊነት ወስዶ ህግን ማክበር ሙያን ማክበር ያን ቢቀር ሰውን ማክበር ከዚያ ደግሞ ሲያልፍ ሴትን ማክበር የሁላችን ባህል ካልሆነ በስተቀር እንደዚህ አይነት ነገር አልፎ አልፎ ማጋጠሙ አይቀርም።
ከዚህ በተጨማሪ የዘርፉን ችግሮች ለመቅረፍ የተለያዩ ጥረቶች እንደሚደረጉ የተናገሩት ጠቅላይ ሚኒስትሩ የሕክምና ባለሙያዎቹ ምሬት ማብዛታቸውን በመጥቀስ በእነሱ በኩል ያሉ ችግሮችም መጤን እንደሚገባቸው አሳስበዋል።
ይህ ሁሉ እኛ የተማር እኛ ምንሻል ደሞዛችን አነሰ ያለ ሰው አንድም የሴክተሩን ችግር ሳይናገር ስድስት አልፎ አልፎ የገቡ ሰዎች አሉ። ስድስት ሰው ወይም አምስት ሰው ትክክል አይደለም። ኢንተርናላይዝ ማድረግ መጀመርም ማስተማርም አለባችሁ። እናንተ ኢንተርናላይዝ ስታደርጉ ባስጣም ላሽ ጠይቃችሁም ያደርጋል፣ ሌላውም ያደርጋል። እናንተ ተወረወራችሁት፣ እኔም ወረውረዋለሁ። ባለቤት ያጣል ጉዳይ። ለምሳሌ ሰዓት ታከብራላችሁ? ሐኪሞች ሰዓት ያከብራሉ? አትመልሱልኝ ስለምታውቁት እዛው ሰዓት ማክበር ላይ ምን ያህል ችግር እንዳለ ሙያውን ጋውኑን ባልነው ልክ አቲቱዳችሁን ይመስላል። ሰርቪንግ ነው የማገልግላት አክቲቭ ያለበት ጋውን የሚያከብር ነው።
ከውይይቱ በኋላ በተለያዩ ማህበራዊ አውታሮች ላይ የወጡ የሕክምና ባለሙያዎቹን ምላሽ ለመቃኘት ሞክረናል። ጥቂት የማይባሉ የሕክምና ባለሙያዎች ጠቅላይ ሚኒስትሩ ለአንገብጋቢ ችግሮቻቸው አፋጣኝ ምላሽ ከመስጠት ይልቅ እንደተሳለቁባቸው የሚገልጹ ጭምቅ ሀሳቦች ያለው ምላሾቻቸውን አሰራጭተዋል።
የሕክምና ባለሙያዎቹ ከጠቅላይ ሚኒስትሩ ጋር በነበራቸው ቆይታ የትኞቹ ጉዳዮች መልስ አገኙ፣ የትኞቹ ታለፉ የሚለውን ይነግሩን ዘንድ የኢትዮጵያ የሕክምና ባለሙያዎች ማህበር ፕሬዚዳንት የሆኑትን ዶክተር ገመቺስ ማሙን ለማናገር ሞክረን ነበር። ዶክተር ገመቺስ የማህበሩ ስራ አስፈጻሚ አካላት ከሰሞኑ ከሚያደርጉት ስብሰባ በኋላ መልሳቸው እንደሚያደርሱን ነግረውናል።
በተመሳሳይ የተደረገውን ውይይት ውጤታማነትና ቅሬታዎችን በተመለከተ ማብራሪያ የጠየቅናቸው የጤና ጥበቃ ሚኒስቴር የህዝብ ግንኙነት ኃላፊ ዮርዳኖስ አለባቸው ጉዳዩ የሚመለከተውን ሰው አድራሻ ሊሰጡን ከተስማሙ በኋላ ስልካቸው ላይ በተደጋጋሚ ብንደውልም ሳናገኛቸው ቀርተናል። ጥረታችን ይቀጥላል። ይህ በእንዲህ እንዳለ የጤና ጥበቃ ሚኒስቴር ዛሬ ከሰዓት በኋላ በሚኒስትር ዶክተር አሚር አማን የትዊተር ገጽ በኩል ይፋ እንዳደረገው ከውይይቱ በኋላ የተደረሰባቸው ውሳኔዎችን ይፋ አድርጓል።
ሚኒስትር መስሪያ ቤቱ በሚቀጥሉት ዓመታት የሚመረቁ ሐኪሞችም ሆነ ሌሎች ባለሙያዎችን መመደብ እንዲቻል ክልሎች ተጨማሪ መደብ እንዲያስፈቅዱ ስምምነት ላይ ስለመደረሱ፣ ከዚህ ቀደም የትምህርት ማስረጃ ለማግኘት የሚከፈለውን ብር 470,000 እንዲቀርና ሐኪሞችም እንደ ማንኛውም የመንግሥት ዩኒቨርሲቲ ተመራቂዎች በወጪ መጋራት ሕግ መሠረት እንዲስተናገዱ ስለመወሰኑ፣ በፊት ወደ ጎን የነበረው የሥራ እድገት ከግንቦት 2011 ዓ.ም ጀምሮ ወደ ላይ እንዲሆን ተወስኗል። በተጨማሪም ጥቅማጥቅሞችን፣ ተለማማጅ ሐኪሞችን አስተዳደር፣ በግል ተቋማት ሥራ የሚያልፉ ባለሙያዎችን የሚመለከቱና ሌሎች የውሳኔ ዝርዝሮች ይፋ ተደርገዋል።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ወደ አፋርና ሶማሌ ወስደናል።
በአፋር ብሔራዊ ክልላዊ መንግስት የሚተዳደሩ 3 ቀበሌዎች በሶማሌ ክልል ውስጥ እንዲካለሉ በቅርቡ የሶማሌ ክልልን የሚያስተዳድረው የፖለቲካ ፓርቲ ውሳኔ ማሳለፉ ይታወሳል። ይህን ተከትሎ ሐሳቡን የሚጋሩ በሰላማዊ ሰልፍ ድጋፋቸውን ገልጸዋል። የሚቃወሙት ደግሞ በመግለጫ ቅሬታቸውን አስታውቀዋል። በአፋር ክልል የሚገኙ የፖለቲካ ድርጅቶች የሰጡትን መግለጫ መስፍን አራጌ እንደሚከተለው አዘጋጅቶታል።
በአፋር ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ድርጅቶች የሶማሌ ብሔራዊ ክልላዊ መንግስት የሰጠው መግለጫ በሁለቱ ወንድማማች ህዝቦች መካከል ግጭትን የሚያስነሳ ነው ሲሉ ወቅሰዋል። የአፋር ህዝብ ፓርቲ የጽህፈት ቤት ኃላፊ ሁሴን ዳቶና ታሪክን እያጣቀሱ አስተያየታቸውን ይጀምራሉ።
የኢሳና የአፋር ግጭት የረጅም ጊዜ ታሪክ ያለው ግጭት ነው። አገራችንን ሲገዙ የነበሩ 3 መንግስታት እልባት ሳይሰጡት በይደር የቆየና ለዘመናት የነበረ ግጭት ነው። ነገር ግን ከጊዜ ጊዜ ግጭቱ መልኩና ይዘቱን እየቀየረ ዛሬ ላለበት ደረጃ ደርሷል።
የአፋር ህዝብ ፍትሐዊ ዲሞክራሲያዊ ፓርቲ ሊቀመንበር አቶ መሐመድ ዳውድም መግለጫውን ብዙሀኑን የሶማሌ ህዝብ የሚወክል አይደለም ይላሉ።
የአፋር ህዝብ እንግዲህ ከሶማሌ ህዝብ ጋር አብሮ የኖረ በኢትዮጵያዊነት የሚናም ነው። የሶማሌ ህዝብ ደግሞ አንደበተብን አናምንም።
በ2007 በሁለቱ ክልል መንግስታት መካከል ተደረጉ ስምምነቶች እነዚህ 3 ከተሞች ሎም የአፋርና የሶማሌ ክልል አስተዳደራዊ ወሰኖችን ለመወሰን የተደረገውን ስምምነት ውድቅ አድርጎ የሶማሌ ክልል ልዩ ፖሊሶችን ወደዛ አካባቢ ያሰማራበት ውሳኔ በጣም ጸባጫሪ ዘካባቢ በተለይ ካለፉት 5 ወራቶች ጀምሮ በሁለቱ ማህበረሰብ መካከለ የተከፈተውን ግጭት ወደ ከፋ ሁኔታ ሊመራ የሚችልና ሁኔታውን ወደ ለየለት ጦርነት ሊያመራ የሚችል ነው።
የአፋር ህዝብ ፍትሃዊ ዲሞክራሲያዊ ፓርቲ ሊቀመንበር አቶ መሐመድ ዳውድ
ግዛቱን ለማስፋፋት የሚደረጉ አንዳንድ ቀደም ሲል የዚያ በሪያ ጋር የነበረ ነው። አሁንም ያ ሐሳብ የሚያረጋጉ ሰዎች አሉ። እናሱ አቋም ቢለን ነው የምንይዘውና እንጂ ማለው የሶማሊ ህዝብ ቢለን አናምንም።
ይሄ ግጭት ዘላቂ የሆነ መፍትሄ ሊያገኝ የሚችለው በሁለቱ ማህበረሰብ መካከል የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሌሎች ማህበረሰቡ የሚወክሉ አካላት በሰከነ መንገድ እንዲገናኙ ተደርጎ ዘላቂ የሆነ መፍትሄ እንዲገኝ የሚል እምነት ነው ያለን።
አስተያየት ሰጪዎቹ አሁንም በአፋር ህዝብ ላይ የሚደርሰው መፈናቀል ሊቆም እንደሚገባው ያሳስባሉ።
አዛይቱ አካባቢ አፋሮች እየተፈናቀሉ ነው። ከገዳማዊቱ አንቀጽም እየተፈናቀሉ ነው። ብዙ ህይወቱን አልፏል። አሁን ደግሞ ግዛቱን ለመስፋፋት ወደ ውስጥ እየገቡ ነው። ይሄ ደግሞ በጣም በጣም አሳሳቢ ሁኔታ ነው እና ይሄንን ደግሞ መንግስታችን ደግሞ ላይ መግባት አለባት።
የአፋር ብሔራዊ ክልላዊ መንግስት እስካሁን በጉዳዩ ላይ ምንም አይነት መግለጫ ለመስጠቱ አግባብነት እንደሌለው ነው የሚጠቅሱት አስተያየት ሰጪዎቹ። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አህመድ ኮሌይታ የክልሉ መንግስት በጉዳዩ ላይ መግለጫ ሳይሰጥ የቆየው እሳትን በውሃ እንጂ እሳትን በእሳት የማጥፋት አቅጣጫ አያዋጣም የሚል አቋም በመያዙ ነው ብለዋል። ህዝብን የማረጋጋት ከሚመለከተው አካላትም ጋር ውይይት የማካሄድ ስራዎች እየተሰሩ መሆናቸውን ጠቁመዋል። ሶማሌ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አብዱላሂ መሐመድን በስልክ አናግሬያቸው ነበረ። እሳቸው እንደሚሉት በአፋር ክልል ውስጥ ሶማሌዎች የሚኖሩባቸው አካባቢዎች ኢኮኖሚያዊ፣ ፖለቲካዊና አስተዳደራዊ ተጠቃሚነታቸው አልተረጋገጠም፣ የደህንነትም ስጋት አለባቸው።
ሁሉም ህጎች በላይ ህግ እስከሆነ ድረስ እነዚህ ሰዎች ወይ ተጠይቆ በራሳቸው ፍቃድ ወደ አፋር ክልል መግባት አለባቸው ወይም በሬፈረንደም ወደ አፋር ክልል መግባት አለባቸው የሚል አስተሳሰብና አቋም ነው ያደረግነው።
ህግንና ህገ መንግስቱን መሰረት ካደረጋችሁ ቅድሚያ የህዝቦች ጥያቄ ከሆነ የሚቀድመው፣ ታዲያ ለምን የህዝቦቹን ጥያቄ አስቀድማችሁ መግለጫውን ማስከተል አልቻላችሁም ነበር?
እኛ መጀመሪያ የሚያስቀደም ነው። እስከዛሬም ስናናገር የነበረው ከፌዴራል መንግስትም ቢሆን ከሌሎቹ አፋር ክልልም ቢሆን መጀመሪያ የሚያስቀደም ነበር የህዝቡ ጥያቄ ነው።
እንዲህ አይነቱ መግለጫ በሁለቱ ወንድማማች ህዝቦች መካከል ግንኙነት ላይ ጠባሳ ሊጥል አይችልም ብላችሁ ታስባላችሁ?
አዎ አይጥል። ምክንያቱም ሁለቱ ህብረተሰቦች ወንድማሞች ናቸው፣ እውነት ነው። እኛም ይህን እናምናለን። ግን ለምሳሌ ባለፈው የመጨረሻው ስናየው በ10 ሰዎች ሲገደሉ 4 ደግሞ ሲቆሰሉ ከአፋር ክልል የገቡ መለሻዎች ናቸው ነው። ስለዚህ አሁን እነዛ ሲደረጉ የነዛ ሰዎች መብት መከበር ሲገባው እና ሰላምን መጠበቅ የሚገባው ከኛ የበለጠ አፋር ክልል ነበር ይሄን መጠበቅ ነበረባቸው ማለት ነው።
ስለዚህ ውሳኔው የህዝብን ፍላጎት መሰረት ያደረገ ነው የምትሉት?
የህዝብን ፍላጎት መሰረት ያደረገ ነው። 100% ይሄ ነው።
አቶ አብዱላሂ፣ ምናልባት እዚህ ላይ የማነሳለሁት ጥያቄ ወረዳዎቹ በአፋር ክልል ከተከለሉና እያስተዳደራቸው ያለው የአፋር ክልል ከሆነ በምን አግባብ ስለ እነሱ መረጃ ወይም የእነሱን ስሜት ለማረጋገጥ ቻላችሁ?
ሶማሌ ብቻ ነው እዚያ ቀበሌዎች የምንደውሉ 3 ቀበሌዎች እንድፍቶ፣ አዳይቱና ገርባሳ ማስተዳደር ቢገባቸው እነሱ ራሳቸው ነው ማስተዳደር መቻል አለባቸው። ፖለቲካ ላይ ተሳትፎም ሲያስፈልጋቸው እነሱ ራሳቸው ከዛ አካባቢ የተማሩ የወጡ ልጆች ናቸው ማስተዳደር የሚገባቸው። እንደ ልዩ ዞን ማለት ነው፣ እንደ ልዩ ወረዳ ማለት ነው። ለእኛ ቦታም የትኛም ክልልም እንደዚ አይነት አለ። ህብረተሰቡ ቅሬታውን እያቀረበ እስካለ ድረስ እኛ ቆመን ማየት የለብንም ነው። እኛ ማግኘት የሚገባቸውን እንዲያገኙ በሰላማዊ መንገድ፣ ምንም ሌላ በሁለቱ ህብረተሰብ መካከል ሌላ መፍጠር ሳይሆን በሰላማዊ መንገድ ማግኘት የሚገባቸውም ህገ መንግስታዊ በሆነ መሰረት እኛ ሄደን በዛ አካሄድ ነው ህብረተሰቡን ልንረዳ ምንችለው ብለን ነው።
ወረዳዎቹ የኢኮኖሚ የፖለቲካና የማህበራዊ ተጠቃሚነታቸው ወይም ስልጣን ተጠቃሚነታቸው ካልተረጋገጠ እናንተ የአፋር ክልል እንዲያስተካከልና የእነዚህን ህዝቦች መብት እንዲጠብቅ ጥያቄ አቅርባችሁለት ነበር?
አቀርበናል። ከአንዴም ከሁለቴም ከሶስቴም በላይ ተደርገዋል። ስብሰባ ተደርገዋል። በጠቅላይ ሚኒስትር ጽህፈት ቤት እንደዛ አይነት ስብሰባዎች ተደርገዋል። ሁለቱ ሊቀመንበሮችና ፕሬዚዳንቶች ባሉበት፣ የፓርቲ ኃላፊዎችም ባሉበት ተደርገዋል።
የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አህመድ ኮሌይታ በሶማሌ ብሔራዊ ክልላዊ መንግስት የተሰጠውን መግለጫም ሆነ የቀረቡትን ምክንያቶች አይቀበሏቸውም።
ህብረተሰቡን ወጣለ ሆነ ወደግጽበት የሚያምራ ነገር ነው። በእርግጥ የታወቀው አንድ ክልል ህዝብ ላይም የተወሰነ ውሳኔ ነው ብለን አናምንም እኛ። ምክንያቱም አፋር ማለት የብዙ የብሔሮች ብሔረሰቦች መኖሪያ ነች። እንደ ሀገር ይሄ ለውጥ ሲመጣ ሁሉም ከተለያዩ ክልሎች ተፈናቅለው ወደ የሀገራቸው ሲመለሱ ከአፋር ውስጥ አንድም የተፈናቀለ ህብረተሰብ የለም። በዚህ ሰዓት አፋር የሁሉም ብሔር ብሔረሰብ መኖሪያ እንደመሆኑ መጠን ይሄ የታወጀው ጦርነት አፋር ላይ ብቻ ሳይሆን አፋር ላይ የሚኖሩ የሁሉም ብሔር ብሔረሰብ አባላት ላይ የጦርነት አዋጅ እንደሆነ ነው እኛ የምንቆጥረው። እኛ ደግሞ ጦርነት መፍትሄ አይደለም፣ አይበጅም ነው የምንለው።
የሶማሌ ክልላዊ መንግስት ህገ መንግስቱንና ህገ መንግስቱን ብቻ መሰረት አድርጌ ነው ወደ እኔ ክልል መሆን አለባቸው የሚለው መግለጫ የሰጠሁት። ምክንያቱም ሶማሌዎች የሚኖሩበት ግን ደግሞ ማህበራዊ ኢኮኖሚያዊና ፖለቲካ ጥቅማቸው ያልተረጋገጠበት በመሆኑና ተደጋጋሚ ጥያቄ ማቅረቤ ተገቢው ምላሽ ባለመሰጠቱ የወሰንኩት ውሳኔ ነው የሚል ሰላማዊ ነው መግለጫ የሚል ነው። እንዴት ነው ታዲያ ይሄንን የሚያጣጥሙ?
መግለጫው ሰላማዊ አይደለም፣ ተባጣሪ ነው መግለጫው። ስለዚህ ይሄ የሶስቱ ቀበሌ ጉዳይ ግልጽ የሆነ ጉዳይ ነው። ሶስቱ ቀበሌ መሬቱ የአፋር ሆኖ የትኛውም ኢትዮጵያዊ እንደሚኖርበት እነሱም በዚህ ቀበሌ ለማንኛውም ኢትዮጵያዊ እንዲኖሩ ነው ነው የተወሰነላቸው።
ብቸኛ ነዋሪዎች ሶማሌዎች ብቻ ናቸው የሚል አስተያየት አላቸው?
አይደለም አይደለም፣ የተለያዩ ብሔር ብሔረሰቦች አሉ። ስለዚህ እኛ እንደ ክልል መንግስትም ጥያቄው እንኳን አግባብ ቢሆን ጥያቄው አግባብ አይደለም፣ ግን ህግና ህገ መንግስቱን መሰረት አድርጎ የሚመለስ ነው እንጂ በጦር አዋጅ የሚመለስ ጥያቄ የለም።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። ወደ መጨረሻው ዘገባችን እናልፋለን። በዩናይትድ ስቴትስ ባለፈው ታህሳስ ወር በትምህርት ቤቶች ላይ ከተቃጡ የእሩምታ መሳሪያ ጥቃቶች ጋር የተያያዙ ሶስት ሰዎች በአስር ቀናት ውስጥ ራሳቸውን አጥፍተዋል። ሁለቱ ቀደም ብለው ከነበሩ ጥቃቶች የተረፉ ተማሪዎች ሲሆኑ አንደኛው ደግሞ የስድስት ዓመት ልጁን በመሰል ጥቃት ያጣ አባት ነው። የአሜሪካ ድምጿ ዶራ ሚኳር ስለምን ከጥቃቶቹ ጋር ግንኙነት ያላቸውን ሰዎች ራሳቸውን ለማጥፋት እንደተዳረጉ ጠይቃለች። በመቀጠል በምታዳምጡበት መልክ ወደ አማርኛ መልሰነዋል።
በሊትልቶን ኮሎራዶ በሚገኘው ኮሎምቢን ከፍተኛ ሁለተኛ ደረጃ ትምህርት ቤት በርካቶች በእሩምታ ተኩስ ከተፈጁ 20 ዓመታት ተቆጠሩ። ዋሽንግተን ፖስት ጋዜጣ እንደሚለው በእነዚህ ጊዜያት በ229 ትምህርት ቤቶች የነበሩ 223,000 የዩናይትድ ስቴትስ ተማሪዎች ለጦር መሳሪያ ወለድ ግጭቶች ተጋልጠዋል። ዶናልድ ፍሪድሄም የሥነ ልቦና ባለሙያ ናቸው።
ሕፃናት ችግር ቻይ ናቸው። ለማንሰራራት ይቻላቸዋል። ችግሮችን ለመቋቋም ብሎም ለመጋፈጥ አቅሙ አላቸው።
የሥነ ልቦና ባለሙያው ዶናልድ ፍሪድሄም ከሩምታ የተኩስ ጥቃቶች በኋላ ራሳቸውን ለማጥፋት የሚያስቡ ተማሪዎች አንዳንዴ ቀድሞውኑ ለነበረ አሉታዊ የሕይወት ገጠመኝ አጸፋ እየሰጡ ሊሆን ይችላል ብለው ያስባሉ። በትምህርት ቤት ውስጥ የተፈጠረ የሩምታ ተኩስ አስጨናቂ አፍታ ቀድሞ የተከሰተ ድብርትና ቀቢጸ ተስፋ ስሜቶች እንዲያገረሹ ያደርጋል። የአንደኛ ክፍል ተማሪ የነበረችው ልጁን እንደ አውሮፓውያን ዘመን አቆጣጠር በ2012 በሳንዲ ሁክ አንደኛ ደረጃ ትምህርት ቤት ተማሪዎች ላይ በተከፈተ የሩምታ ተኩስ ያጣው ጀርሚ ሪችማን ባለፈው ታህሳስ ላይ ራሱን አጥፍቷል። በተመሳሳይ በማርጆሪ ስታንማን ዳግላስ ከፍተኛ ሁለተኛ ደረጃ ትምህርት ቤት ከነበረ የሩምታ ተኩስ ጥቃት የተረፉ ሁለት ተማሪዎችም ራሳቸውን አጥፍተዋል።
ጊዜ ሁሉንም ይሽራል ከአንድ ነገር በስተቀር፣ እሱም ልጅን የማጣት ህመም ነው። ጊዜ እሱን ሊያክመው አይችልም። ከተፈጥሮ ቁጥጥር ውጪ ነው። መቼም መቼም የማይሽር ጠባሳን ይተዋል።
ከግማሽ በላይ የሆኑት የእሩምታ ተኩስ ጥቃት እማኞች አሰቃቂ ትዕይንቶችን ከማየት የሚመነጭ ጽኑ ቁዘማ ተጠቂዎች ናቸው። ይህን የሚከታተለው ማዕከል እንደሚለው ይህ ጽኑ ቁዘማ ራስን ለማጥፋት ምክንያትም ይሆናል። ሳማንታ ሃቪላንድ ከኮሎምቢን የሩምታ የመሳሪያ ጥቃት የተረፈች ናት። ዛሬ የዴንቨር የሕዝብ ትምህርት ቤቶች የሥነ ልቦና አማካሪ ሁና ትሠራለች።
እኒህ የሩምታ መሳሪያ ጥቃት ክስተቶች እያንዳንዱን የማንነታችሁን ክፍል የሚገነጣጥሉ ናቸው። ዓላማቸውም እሱ ነው። እኒህ ወላጆች አብረዋቸው ሊሆኑ የሚገባቸውን ልጆቻቸውን ነው የተነጠቁት። ከዚያ ደግሞ ማኅበረሰባችሁን ታጣላችሁ። ከዚህ ዓለም የሚወደዱ ነገሮች ሁሉ ጠፍተውብን ይቀራሉ።
ይህ ባለሥልጣናት ከሚያውቁት ቁጥር በላይ ከሩምታ የመሣሪያ ጥቃቶች ጋር በተያያዘ የተጎጂዎች ብዛት ያሻቀበበትን ምክንያት ማሳያ ነው።
አድማጮቻችን እስካሁን ድረስ አብራችሁን ስለሆናችሁ እናመሰግናለን። የዛሬውን የጋቢና ቪኦኤ ጉዟችንን በዚህ ቋጭተናል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ሀብታሙ ስዩምና
ጽዮን ግርማ ነበር። ዝግጅታችንን በቴክኒክ ያቀናበረልን ደግሞ ሞክቢል ያቢሮ ነበር።
ጉዟችሁ የሰመረ ይሁን እያልን በጀመርነው ሙዚቃ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Tunin radoni sagale Amerikati.